ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያዊነት ይዞ ነው ስንወርቅና ስንሞት የነበረው በየኤርትራና በትግራይ በረሃ ውስጥ። ነገር ግን አፋችን ተሸብበን በተፈጠረ ህብረ ካፍ በገዛ ሀገራችን አፍረን የሆነ ነገር እየሆነ በቃ ምን እናድርገው መቼስ እያልን ሳንኖር የምንኖር እየመሰል ኖረናል ውሸታችንን።
ሻምበል ገብረ መድን ቢረጋ ከኢትዮጵያ ሸማቾች መብት ጥበቃ ማህበር።
የኢትዮጵያን ሀገረ መንግስት ለሁላችንም ህልምና ትልም አቃፊ እንዲሆን አድርጎ ሪኮንስትራክት ማድረግ፣ ህገ መንግስታዊ ስርዓቱን ሁላችንም በሚያስማማ መንገድ ዳግም በመመስረት ሂደት ውስጥ ናሽናል ዳያሎግ ቁልፍ ሚና ይጫወታል። ይህንን ደግሞ በመስራት ረገድ የሲቪል ማህበራት የማይተካ ሚና አላቸው።
ዶክተር ሰሚር ዩሱፍ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪና በጸጥታ ጉዳዮች ጥናት ተቋም የሚሰሩ ናቸው። ሁለቱም እንግዶች በኢትዮጵያ የሚገኙ የሲቪል ማኅበራት ሰሞኑን አዲስ አበባ ላይ ድትኑ ውይይት ተንተርሰው ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። የሰዓቱን የዓለም ዜና ተከትሎ በሚቀርበው ቅንብር ይመለሳሉ። በመቀሌ ዩኒቨርሲቲ የተዘጋጀ ጉባኤ ተንተርሶ የተጠናቀረ ሌላም ዘገባ ደርሶናል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ሳምንታዊው ቅንብር የሙዚቃ ቃናም ተሰናድቷል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ከቅዳሜ ታህሳስ 11 2012 ዓ ም ድነኝ ንግሡ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የቴክኒክ መሐንዲሱ ኒክ ኢቫኖቭ በስቱዲዮ መሳሪያዎች ላይ ይገኛል። በምስራቅ ጎጃም ዞን ሞጣ ከተማ የሃይማኖት ተቋማት ላይ ትናንት በተፈጸሙ ጥቃቶች የተጠረጠሩ አምስት ሰዎች በቁጥጥር ስር መዋላቸውን የአማራ ብሔራዊ ክልላዊ መንግሥት አስታወቀ። ቁጥራቸው ሦስትና አራት በሚል እየተገለጸ ያለ መስጊዶች መቃጠላቸውን ከአማራ ክልል መንግሥት እንዲሁም ከክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ላይ የደረሰውን ቃጠሎ ተከትሎ የተሰራጨ መረጃ መሆኑንም የክልሉ መንግሥት አስታውቋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ ባሰፈሩት መልእክት በእምነት ተቋማት ላይ የሚፈጸሙ ጥቃቶችን አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም ድርጊቱን አውግዘዋል። አጥፊዎችም በሕግ እንዲጠየቁ ጥሪ አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ተመሳሳይ ጥሪ አቅርበው ሁኔታውን የሚያጣራ ቡድን ወደ ስፍራው እንደሚላክም አመልክተዋል። ባህር ዳር ያለችው ሪፖርተራችን አስቴር ምስጋናው በዝርዝር ዘገባው ላይ እየሰራች ነች። እንደተጠናቀቀ ዘገባውን ሙሉን እናቀርብላችኋለን። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እየሰማችሁ ያላችሁት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱን የ1.4 ትሪሊዮን ዶላር በጀት ትናንት ፈርመዋል። በጀቱ የወጣው እስከ ፊታችን መስከረም ላለው ጊዜ ሲሆን ፕሬዚደንቱ ፊርማቸውን ከማስፈራቸው በፊት ትናንት እኩለ ሌሊት ላይ መንግሥቱ ገንዘብ ጨርሶ በከፊል ሊዘጋ ይችላል የሚል ስጋት አሳድሮ ነበር። ለመከላከያ ፖሊሲ ከተመደበው የ738 ቢሊዮን ዶላር ወጪ ጋር የሀገሪቱን የጠፈር ኃይል እንዲቋቋም ትዕዛዝ ሰጥተዋል ፕሬዚደንቱ። ለጦር ኃይሎቹ አባላትና 2 ሚሊዮን ለሚሆኑ የመንግሥት ሲቪል ሠራተኞችም የ3.1% የደሞዝ ጭማሪን ያካተተው ይህ በጀት በተጨማሪም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ ለፌዴራል ሠራተኞች የ3 ወራት የሚከፈል የወሊድ ፈቃድ እንዲሰጥም ይፈቅዳል። የፕሬዚደንት ትራምፕ ሐሳብ የሆነው የሀገሪቱ ጦር ስድስተኛ ክንፍ የሚሆነው የጠፈር ኃይል መቋቋም ውሳኔም የጸደቀው በዚሁ የተራዘመ የወሊድ ፈቃድ ድርድር አካል ሆኖ እንደሆነም ተገልጿል። ሶሪያ ደቡብ ምስራቃዊቱ ኢድሊብ ክፍለ ሀገር ውስጥ በመንግሥቱ ኃይሎችና በተቀናቃኞቻቸው መካከል በተካሄደ ጦርነት በ24 ሰዓት ስታት ውስጥ 112 ሰው መገደሉን እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ትናንት ምሽት ላይ አስታውቋል። በአካባቢው 10 ቀበሌዎችን የተቆጣጠሩት በሩሲያ የአየር ድብደባና በሚሊሻ ኃይሎች ይደገፋሉ የሚባሉት የመንግስቱ ተዋጊዎች እያጠናከሩ ባሉት ውጊያ በሀገሪቱ ውስጥ እጅግ የተስፋፋ ሰብአዊ አደጋ ሊፈጠር ይችላል ሲል ቡድኑ አስጠንቅቋል። ከትናንት አንስቶ እስከ ዛሬ ማለዳ በቀጠለው ውጊያ 460 የአየር ድብደባዎች መካሄዳቸውን 42 የሶሪያ ጦርና የደጋፊዎቻቸው ሚሊሻ አባላት እንዲሁም 70 ተቃዋሚዎችና የጂሃዲስት ቡድኖች ተዋጊዎች መገደላቸውንም ቡድኑ አክሎ ጠቁሟል። ባለፉት 8 ወራት ውስጥ በተካሄዱ ውጊያዎች ከተገደሉት 5104 ሰዎች 1317ቱ ሲቪሎች መሆናቸውም ተነግሯል። የሰሜን ኮሪያ የሰብአዊ መብቶች አያያዝ የተበላሸ እንደሆነ በመግለጽ አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን ሰሞኑን ለአሜሪካ ድምፅ የሰጡት መግለጫ በእጅጉ ያስቆጣት መሆኑን ፒዮንግያንግ ዛሬ አስታወቀች። ኃላፊነት ለጎደለው አስተያየት ዋሽንግተን ውድ ዋጋ ትከፍላለች ሲል ዝቷል የውጭ ጉዳይ መስሪያ ቤቷ። የሰሜን ኮሪያ የሰብአዊ መብቶች ረገጣዎች ሀገራቸውን በእጅጉ እንደሚያሳስባት ነበር አሜሪካዊው ባለስልጣን ለቪኦኤ ተናገሩት። ፖላንድ ዳኞችን ከስራቸው የማባረርን አሰራር የቀለለ እንዲሆን ለማድረግ ያወጣቸው አዲስ ሕግ በሀገሪቱ ውስጥ የዳኝነት ዘርፉ ነጻነት እንዳይኖረው ሊያደርግ የሚችል መሆኑን በመጥቀስ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ስጋቱን ገልጿል። በገዢው የሕግና ፍትሕ ፓርቲ የቀረበው ሕግ በሀገሪቱ ፓርላማ የሕግ መምሪያ ትናንት ጸድቋል። ሕጉ የዳኞችን የመደራጀትና ሐሳብን የመግለጽ መሠረታዊ ነጻነት ይገድባል፣ በገለልተኛነታቸው ላይም ጫና ያሳድራል ሲል ነው የዓለሙ የመብቶች ጥበቃ ጉዳዮች ቢሮ ስጋቱን ያሰማው። ዳኞች ለፖለቲካ ጉዳይ መጎተት የለባቸውም፣ ወደ ችሎትም ፖለቲካ መዝለቅ የለበትም ብለዋል የቢሮው ቃል አቀባይ ሩፐርት ኮልቪ ጄኔቫ ለምትገኘው ሪፖርተራችን ሊሳ ሽላይን ዛሬ በሰጡት ቃል። አንድ የፓኪስታን ፍርድ ቤት እምነትን አንቋሸዋል በሚል በአንድ ምሁር ላይ ትናንት የሞት ፍርድ ወስኗል። የ33 ዓመት ዕድሜያቸው ላይ የሚገኙት ጁኔዲ ሃቬዝ ከ6 ዓመታት በፊት የተከሰሱት በፓኪስታን ሙስሊሞች ላይ ዘለፋ ሰንዝረዋል በሚል ነበረ። በተከሳሹ ላይ ተጀምሮ የነበረው ክስ ላለፉት 6 ዓመታት ሲጓተት ቆይቷል። ክቡራትና ክቡራን አድማጮች የዜናው ሰዓት አብቅቷል። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ዝግጅት ነው የምወስዳችሁ። በኢትዮጵያ ሰላም የሲቪል ማኅበራት ሚና በኢትዮጵያ የሚገኙ የሲቪል ማኅበራት ሚና በአገሪቱ ሰላም በሚሰፍንበትና ግጭቶችን በሚወገዱበት ሂደት የሚኖራቸውን ሚና እንዲወጡና በጋራም ሊንቀሳቀሱ እንደሚገባ ሰሞኑን በአዲስ አበባ የተካሄደ ውይይት ተሳታፊዎች ተናገሩ። ማኅበራቱ ከለውጡ በፊት የነበረውና ለአስር ዓመታትም በሥራ ላይ ከቆየው አሳሪ አዋጅ ተጽዕኖ በቶሎ መውጣት ያለመቻላቸውም ተገልጠዋል። ሲቪል ማኅበራቱ ካለፈው የካቲት አንስቶ ተግባራዊ መሆን የጀመረውን አዲስ አዋጅ በመጠቀም ሚናቸውን ማፋጠን እንዳለባቸው የሚያሳስቡ መኖራቸውን ጠቅሶ ሰሞኑን በአዲስ አበባው የተባበሩት መንግስት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ የተካሄደው ውይይት የተከታተለው እስክንድር ፍሬው ተከታዩን አጠናቅሯል።
የተዘጋጀው የውይይት መድረክ ወቅታዊ ችግሮች የተነሱበት፣ ሀሳቦች የተንሸራሸሩበት ነው። በክርስቲያን በጎ አድራጎትና ልማት ድርጅት ሲሲአርዲ አማካኝነት በተዘጋጀው በዚሁ መድረክ ታዲያ በርከት ያሉ የሲቪል ማህበራትና መንግስታዊ ያልሆኑ ድርጅቶች ተወካዮች ተሳትፈዋል። ማህበራቱ በኢትዮጵያ እየተከሰቱ ያሉ ግጭቶችን ከማስወገድ አንጻር ከፍተኛ ሚና መጫወት አለባቸው የሚለው በተሳታፊዎቹ ጎልቶ የተነሳ ነጥብ ነው። የተለያዩ የሲቪል ማህበራትንና መንግስታዊ ድርጅቶችን ወክለው የመጡ ተሳታፊዎች የሰጧቸው አስተያየቶች ይህንን ያንጸባረቁ ናቸው። ከኢትዮጵያ ሸማቾች መብት ጥበቃ ማህበር የመጡት ሻምበል ገብረመድን ቢረጋ በትምህርት ቤቶች ጭምር ስራዎች መሰራት እንዳለባቸው ነው ያሳሰቡት።
ትምህርት ቤቶች ጋር እንጀምር፣ ከቤት ጀምሮ ትምህርት ቤቶች ጋር በስነ ስርዓት ሁላችን በየአካባቢያችን ትምህርት ቤቶች አሉ። ህፃናትን በቃ ሄደን ሰላም እንስበካቸው። አሁን እኮ የኔ ልጅ በየቀኑ ምነግረኝ እገሌ ብሎ ስነግረኝ በዘሩ ነው ምነግረኝ። እገሌ እኮ ትግሬው፣ እገሌ ወለጋ፣ ወለጋ ወላይታው፣ ጎንደር አማራው ይላል እንጂ እገሌ በጓደኛም እንኳን በስሙ አይነግረኝም። ይሄንን ከጭንቅላታቸው ማውጣት አለብን። አይናችን እያየ ኢትዮጵያዊነታችን ጠፍቷል። እኔ የቆስኮልኩባት የጫጥንቴ ጥይት ተሸክመ የሚኖርባት ኢትዮጵያ እኔ ከወላይታ ተነስቼ ኤርትራና ትግራይ ስዋጋ ይኖርኩ ሶርኝ ለምን ለምን እንደተሸከምነው እንደ በእኛ ላይ እንደተቆለለብን ውሸት አይደለም። እኛ ትክክለኛ ኢትዮጵያዊነት ይዞ ነው ስንወርቅና ስንሞት የነበረው በየኤርትራና በትግራይ በረሃ ውስጥ። ነገር ግን አፋችን ተሸብበን በተፈጠረ ፍብረካ እኛ አፍረን በገዛ ሀገራችን አፍረን የሚሆነው ነገር እየሆነ በቃ ምን እናድርገው መቼስ እያልን ሳንኖር የምንኖር እየመሰል ኖረናል። ውሸታችንን ይሄንን ኢትዮጵያዊነትን እናምጣ። ሁላችንም ቆርጠን እንነሳ። ኢትዮጵያዊነታችን ለማምጣት ካልቆረጥን በስተቀር ይሄ ዘረኝነት ወንድሜ እንደ ቀላል ያሳለፍከው ነገር ትልቁ መንስኤ እሱ ነው።
በ2001 ዓመተ ምህረት የወጣውና ለአስር ዓመታትም በስራ ላይ የቆየው የኢትዮጵያ በጎ አድራጎት ድርጅቶችና ሲቪል ማህበራት አዋጅ ከተሻሻለ አንድ ዓመት እንኳን አልሞላውም። ከበርካታ ተቃውሞና ቅስቀሳ በኋላም ነው አሳሪ በሚል ሲገለጽ የቆየው አዋጅ ከለውጡ በኋላ የተሻሻለው በሌላ የተተካው። ከኦሮሞ ራስ መረዳጃ ድርጅት የመጡት አቶ ሙልጌታ ደበብ አስተያየት የሚነሳውም የቀድሞ አዋጅ እንዲቀየር የተደረገውን ጥረት በማስታወስ ነው።
እዚህ ሀገር ላይ መብት ለማግኘት የምንታገለውን ያህል መብቱን ካገኘን በኋላ የምንጫወተው ሚና ግን በጣም ደካማ ነው። ይህንን አዋጅ ለማስቀየር የተደረገው ፍልሚያ በሀገር ውስጥ አይደለም፣ እስከ ውጭ እስከ ኢንተርናሽናል ድረስ ፍልሚያዎች ተካሂደዋል፣ ብዙ ተጽፏል። ግን መብቱ ከተገኘ በኋላ አሁን ይኸው እንደምናየው አሁንም ስለ ሰላም ነው የምንማረው እንጂ ስለ መፍትሄዎቹ አይደለም እየተነጋገርን ያለ ነው። ይህንን አበክሬ ማንሳት እፈልጋለሁ። ስለዚህ እኔ እስቲ ሌሎች መብቶችንን አንጠይቅ ማለት አይደለም። ያሉንን መብቶች አሁን በሕግም በሀገር ደረጃም ያሉንን ቆጥረን እነዚህ መብቶች አሉ፣ በእነዚህ መብቶች ፍሬም ውስጥ ምን ሚና ተጫውተናል ከመንግስት ጋር ጠቅላላ ሲቪል ማህበረሰቡ ብለን ቆጥረን እናያቸው። በግል በድርጅት እንዲሁም እንደ ሲሲአርዴ ምን ተጫውተናል ብለን ራሳችን ጠይቅ፣ እሱ ላይ እናተኩር።
እቴነሽ እንደሚባሉ የገለጹት ሌላዋ አስተያየት ሰጭም የሲቪል ማህበራት ሚናቸውን ማፋጠን እንዳለባቸው አሳስበዋል።
ስንት ሰው ሲሞት ነው እኛ የምንነቃው? ስንት ቤተ ክርስቲያን ሲቃጠል ነው? ስንት መስጊድ ሲቃጠል ነው? እንዴት ነው እንደ ሲቪል ሶሳይቲ ዛሬ ነው ወይ? እኔ ሲያርዴን አመሰግናለሁ። አሁን ዘግቶበታል፣ ግን ረፍዷል፣ አልመሸም። ልክ ነው፣ ግን አሁን ነው ወይ መነሳት ያለብን? መጮህ አንችልም ወይ? ሲያርዴ ትልቅ ነገር የለውም እንዴ? 10-15 ሰዎች ናቸው ሀገር ፍቅር ተሰብስበው 15 ሚሊዮን በአምስት ቀን በአስር ቀን የሰበሰቡት። የገንዘብ ችግር አይደለም። አንድ ላይ ግን መስራት አንችልም? ለምንድን ነው አንድ ላይ የማንሰራው? ለምንድን ነው ብለን የማንሰለፈው? ለምንድን ነው የለውጡ አጋር የማንሆነው? ስህተት ካለ ደግሞ መናገር አለብን፣ መለወጥ መቻል አለብን። እኔ ህዝቡ እኮ አልተጣለም፣ ሰው እኮ አልተጣለም። የእኔ ቤተሰቦች ቤት ሲቃጠል ገጠር ያሉት ቤታቸውን ያዳነ ወይም እቃቸውን ያወጣ እዛው ያለ ህዝብ ነው። ህዝቡ ተጋብቷል፣ አብሮ ነው እየኖረ ያለው። እኛን የሚያጣሉት ፖለቲከኞች ናቸው።
ዶክተር ንጉሱ ለገሰ የውይይት መድረኩን ያዘጋጀው የክርስቲያን በጎ አድራጎትና ልማት ድርጅት ስራ አስፈጻሚ ዳይሬክተርና የሲቪል ማህበራት ፎረም የቦርድ ሰብሳቢ ናቸው። ለሲቪል ማህበራቱ በፍጥነት አለመንቀሳቀስ ምክንያቱ ለአስር ዓመታት ተጥሎ የቆየው ገደብ ተጽዕኖ መሆኑን ነው የሚያምኑት።
ሲቪል ሶሳይቲው መንቀሳቀስ አለበት። ከህብረተሰብ ጋር አብሮ ያለው እንደውም በህብረተሰብና በመንግስት መካከል እንደ ድልድይ ሆኖ የሚያገለግል አካል ነው። በአጋጣሚ ግን ባለፉት ዓመታት የነበረው ችግር ባለፉት አስር ዓመታት ማለት እችላለሁ ሲቪል ሶሳይቲው በሰላም ዙሪያ፣ በሰላም ግንባታ፣ በግጭቶች ማስወገድ ዙሪያ ስራ እንዲሰራ አልተፈቅዶለት አያውቅም። ሁላችንም እንደምናውቀው ከዛ አኳያ አሁን እንኳን በዚህ አንድ ዓመት ተኩል ጊዜ ውስጥ
በህጉ ምክንያት ማለት ነው
በህጉ ምክንያት ታግዶ ነው የቆየው።
በአሳሪ ህግ ነበረ ስትሉት የነበረ ህግ ማለት የበጎ አድራጎትና ማህበራት አዋጅ የሚባለው
ማህበራት እንደውም አዋጅ ቁጥር 621 ህዝባር 2001 የሚል አዋጅ በጠቅላላ የገደበው ስለነበር መንቀሳቀስ አይችልም ነበር። ያ አዋጅ በመከልከሉ ለአስር ዓመታት ምንም እንቅስቃሴ ሳያደርጉ የኖሩ የሲቪክ ማህበረሰብ አባላት በአሁን ሰዓት አዋጁ ሲፈቅድ እንኳን ከየት እንደሚነሱ የት እንደሚጀምሩ ብዙዎቹ ተዘግተዋልም ተዳክመዋል። እውነት ለመናገር ሲአርዴ እንኳን የራሱ ትልቁ ድርጅት እየተንገዳገደ የነበረ ቤትኖቻን አሁን ስንመለስ፣ ስለዚህ ከየት ነው የምንጀምረው የማለትና እንደው ከስክራች እንደ መጀመር አይነት ነው። ስታፉም ድሮ ልምድ ያለውም ስታፍ ብዙዎቹ ተለዋውጠዋል።
ከዛ ሻለ አዋጅም ከወጣ ገና ጥቂት ወራት ናቸው
ናቸው። እነሱንም በአሁኑ ሰዓት
ነው ነበር የተሻሻለ አዋጅ አስተውሱን
2011 የካቲት ጀምሮ ነው ስራ ላይ ያለው እና በአሁኑ ሰዓትም እየጠራ አዋጁም እንደገና ወደ ደንቡ ራሱ አፈጻጸሙ ምን ይመስላል የሚለውንም እስከ ቅርብ ጊዜ ድረስ እየተማርን ትምህርት እየሰጠን ወርክሾፕ እየሰጠን ትንታኔ እየተሰጠበት ነው የቆየነውና አሁን በተግባር እንግዲህኛም ካጠና ነው በኋላ ስትራቴጂክ ፕላናችንን እንደገና ሪፖዚሽን የማድረግ ነገር እየሰራን ያለ ነው። ያለ ምንድነው
እንደገና የማስተዋወቅ ማለት ነው።
እንደገና የማስተዋወቅ አዲሱን ህግ ለማካተት አዲሱ ህግ እንደተካተ የዲሞክራታይዜሽን ስራ የአድቮኬሲ ስራ የሰላም ስራ ከኮሚኒቲ ጋር የመስራት ስራ የሚለውን ለማካተት ከመብት ጋር የተያያዙ ነገሮችን ለማካተት በአሁኑ ስራ ስራው እየተካሄደ ነው ያለው። እንግዲህ ይሄ ምን ማለት ነው? በአጠቃላይ እንደ አዲስ ጅምር ነው እየጀመርን ያለ ነው ማለት ነው። ይሄ ለሲአርዲ ብቻ ሳይሆን ለሲቪክ ማህበረሰቡ በአጠቃላይ የምናካሄደውም ስብሰባ መነሻው ሲቪል ማህበረሰቡ እንዲህ አይነት ችግር ሲፈጠር ምን ማድረግ አለበት? የት መሄድ አለበት? ምን መስራት አለበት? በየምንሰራበት አካባቢ ህብረተሰቡ ችግር ሲገጥሞ ሰላም በተመለከተ ዝም ብለን መቆመን ማየት አለብን ወይ? ስለዚህ የሚል ምክክር ለማድረግ ነው ዛሬ የምንወያየው።
ዶክተር ንጉሱ፣ እዚህ ላይ አንድ የሚነሳ ጥያቄ አለ። ኢትዮጵያ እንግዲህ በታሪኳ የተለየ የሚባል ምርጫ ለማካሄድ እየተዘጋጀች ነው በሚል ዓለም አቀፉ ህብረተሰብ ድጋፍ እያደረገ እንደሆነ ይታወቃል። በአንድ በኩል ደግሞ ምርጫው በተያዘለት ጊዜ መካሄድ ይችላል ወይ ብለው የሚጠይቁም አሉ። አሁን ካለው አጭር ጊዜ አንጻር ሲቪክ ማህበራት ዝግጁ ናቸው ወይ? ተቃዋሚዎች ዝግጁ ናቸው ወይ? ምርጫ ቦርድ ዝግጁ ናቸው ወይ? መንግስት ዝግጁ ናቸው የሚሉ ጥያቄዎች እንደሚነሱት ሁሉ ሲቪል ሶሳይቲው ኢትዮጵያ ውስጥ ያለው ዝግጁ ነው ወይ? ለዚህ ምርጫ ይደርሳል ወይ? ይህም ምርጫ ለማገዝ አሁን በጊዜው የሚካሄድ ከሆነ ነው ወይስ መሸጋገር አለበት በእናንተ ምን?
አዎ፣ ጥሩ ጥያቄ ነው። ሙሉ በሙሉ ዝግጁ ነው 100% ዝግጁ ነው ለማለት አልችልም። ነገር ግን በሲቪል ሶሳይቲ በኩል ያለውን ለመናገር ትንሽም ልምድና ብናገኝና ምን ይመስላል ሂደቱ ምን መሆን አለበት ምን ይመስላል የሚለውን ለማየት የሲዳማ ሪፈረንደም ተሳትፈናል። አንተም እንደታዘ እንዳየህ ነው ሁሉና በሲዳማ ሪፈረንደም ላይ ሪፈረንደምና ምርጫው ናሽናል ምርጫው እኩል አይደለም፣ አንድ አይነት አይደለም፣ የተለያየ ነው። ምክንያቱም እኛ ሞር ኮምፕሌክስ ነው፣ ሞር ኮምፕሊኬትድ ነው፣
የተወሳሰበ
ነው። እንደገና ደግሞ በጣም በዛ ያሉ ፓርቲዎች ናቸው የሚሳተፉት። እንደምሰማው እስከ 160 የሚደርሱ ናቸው። ምናልባት እየቀለለ ሊሄድ ይችል ይሆናል እስከ ምርጫው። መንግስት ምርጫው አለ እስካለን ድረስ እኛም የምንችለውን ያህል አቅማችንን እያሰባሰብን ያለ ነው። ኦልሬዲ ቅንጅት ፈጥረናል። ብዙ ኮንሶርቲየሞች 7 የተለያዩ ኮንሶርቲየሞች ትልቅ የሆነ አንድ ላይ ቅንጅት ፈጥረናል። በዛ ቅንጅት መሰረት አሁን ራሱን የቻለ አስመዝግበን ራሱን ችሎ ዳይሬክተር ኖሮት ግን ሆስት ኤጀንሲ ልምድ ያለው ኤጀንሲ ድጋፍ እንዲያደርግ
ማለት የሚያስተናግዳቸው የሚያሰባስባቸው ድርጅት
አድርገን ያን ስራውን ለማካሄድ አቅደናል። በዚህ መልክ ውጤታማ ልንሆን እንችላለን ብዬ አስባለሁ። ለማንኛውም ግን ሊሚቴሽን አለ። በእኛም ብቻ ሳይሆን
ውስንነት አለ
በመንግስትም በእኛም በፓርቲዎችም አካባቢ ገና ስለሆኑ እሱን እንግዲህ መንግስት ጥሪ ባደረገ ሰዓት እንሳተፋለን ብለን በሙሉ አቅማችን እየተዘጋጀን ያለ ነው።
ባጭሩ ይህን መልሱ ላይ ዜጋ በቃለሁ። ቢራዘም ትመርጣላችሁ ምርጫው በቂ ዝግጅት ለማግኘት ወይስ በተካሄደለት በታቀደለት ጊዜ መካሄድ አለ?
መቼም ወሳኝ አካል ሌላ ነው፣ ግን ትንሽ ቢራዘም በቂ ጊዜ ተጨማሪ ጊዜ ይሰጠናል ብዬ አስባለሁ። እንደው ከምናስበው ግንቦት እስከ መስከረም እንኳ ቢሄድ ትንሽ የተሻለ ጊዜ ጨማሪ ልናገኝ እንችላለን እና የተሻለ ዝግጅት ለማድረግ እንችላለን ብዬ አስባለሁ።
ዶክተር ሰሚር ዮሱፍ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪና በጸጥታ ጉዳዮች ጥናት ተቋም የሚሰሩ ባለሙያ ናቸው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ የሲቪል ማህበራት ከፍተኛ ሚና ሊጫወቱ እንደሚገባ ነው ያብራሩት።
የሲቪል ማህበራት የማይተካ ታሪካዊ ሚና መጫወት ይችላሉ ብዬ ይገባቸዋል ብዬም አምናለሁ። ለምሳሌ አንዳንድ ጉዳዮችን እዚህ ጋር ለማንሳት እሞክራለሁ። የብሔር ክፍፍልን በሚመለከት የሲቪል ማህበራት 2 ቁልፍ ሚናዎችን ሊጫወቱ ይገባል ይችላሉ ብዬ አምናለሁ። አንደኛ፣ ህብረተሰባችን ውስጥ ከብሔርተኝነት አጀንዳ ውጭ ያሉ በርካታ አንገብጋቢ ጉዳዮችን በማውጣት ወደ ህብረተሰቡ በመውሰድ ለህብረተሰቡ በመሸጥ ህብረተሰቡን በነዛ ጉዳዮች ላይ በማነቃቃት በማንቀሳቀስ የአስተሳሰብ አድማሳችንን ለማስፋት ጥረት ማድረግ አለባቸው ብዬ አስባለሁ። አጀንዳዎቻችን በርካታ መሆን አለባቸው። ኢትዮጵያ ውስጥ ሊያሳስቡን የሚገቡ ጉዳዮች ብዙ ናቸው ብዬ አስባለሁ። ከወጣቶች ጋር በተገናኙ፣ ከሴቶች ጋር በተገናኘ፣ ከአረጋውያን ጋር በተገናኘ፣ ከአብርሆት ኤንላይትንመንት ጋር በተገናኘ፣ ከአበክንያዊ አስተሳሰብ ክሪቲካል ቲንኪንግ ጋር በተገናኘ፣ ከበጎ አድራጎት ጋር ቮሉንቲሪዝም ጋር በተገናኘ፣ ከህዝብ ብዛት ጋር በተገናኘ በርካታ ስራዎች ግና መሰራት አለባቸው ብዬ አስባለሁ። እነዚህን አጀንዳዎች በማውጣት ኖን ኤትኒክ የሆነ ከብሔርተኝነት አለፍ ያለ ከዛ ጋር ሊገዳደር የሚችል ወይም ደግሞ ተጨማሪ አጀንዳዎችን ጠረጴዛው ላይ በማስቀመጥ ህዝቦች ውስጥ እንዲሰርጹ በማድረግ እነዚህ ጉዳዮች የብሔርተኝነትን አፒል ኃይሉን በተወሰነ መንገድ ለመግራት ጥረት መደረግ አለበት ብዬ አስባለሁ። የሲቪል ማህበራት ይህንን በማድረግ ትልቅ ሚና መጫወት አለባቸው የሚል እምነት አለኝ። አንደኛው ይሄ ነው። ሁለተኛው አሁንም ከብሔር ክፍፍል ጋር በተገናኘ ታሪካዊ የሲቪል ማህበራት ሚና ብዬ የምወስደው ምናልባትም የማይተካ ሚና ብዬ የምወስደው ኢትዮጵያ ውስጥ ሀገር አቀፍ የሆነ የምክክር መድረክ ማዘጋጀት ነው። ናሽናል ዳያሎግ የሚባለው ማለት ነው። የተለያዩ ሀገራት ውስጥ ግጭት የተንሰራፋባቸው ሀገራት ወደ ተረጋጋ የፖለቲካ አውድ የተሸጋገሩት በናሽናል ዳያሎግ አማካኝነት፣ በሀገር አቀፍ የምክክር መድረክ አማካኝነት ነው። ኢትዮጵያ ውስጥ ናሽናል ዳያሎግ ሁለት ዓላማዎችን ሊያሳካ ይገባዋል ብዬ አስባለሁ። አንደኛ በቅርብ ጊዜ እቅድ ውስጥ መካተት ያለበት ነገር ምንድን ነው? የተለያዩ የፖለቲካ ልሂቃንና ተከታዮቻቸው አጀንዳዎቻቸውን ሰላማዊና ህጋዊ በሆነ መንገድ ብቻ እንዲያራምዱ የሚስማሙበትን ፕላትፎርም ሊመቻችላቸው ይገባል። የመጀመሪያው የናሽናል ዳያሎግ ዓላማ እሱ መሆን አለበት። ከዛ አለፍ ሲል ደግሞ የሩቅ ጊዜ ግቡ የናሽናል ዳያሎግ የተለያዩ የፖለቲካ አስተሳሰቦችን በጋራ በማምጣት የኢትዮጵያን ሀገረ መንግስት ለሁላችንም ህልምና ትልም አቃፊ እንዲሆን አድርጎ ሪኮንስትራክት ማድረግ፣ ዳግም መመስረት፣ ህገ መንግስታዊ ስርዓቱን ሁላችንም በሚያስማማ መንገድ ዳግም በመመስረት ሂደት ውስጥ ናሽናል ዳያሎግ ቁልፍ ሚና ይጫወታል። ይህንን ደግሞ በመስራት ረገድ የሲቪል ማህበራት የማይተካ ሚና አላቸው። ምናልባት መንግስት ናሽናል ዳያሎግን ሊሞክረው ይችላል ለመስራት። ነገር ግን አመርቂ ሊሆን የሚችለው በመንግስት ይሰራ አይደለም። መንግስት ራሱ ፓርቲው ገዢ ፓርቲ ራሱ የድርድሩ አካል ነው መሆን ያለበት። ስለዚህ ገለልተኛ የሆነ ከማህበረሰብ የሚወጣ የተደራጀ ኃይል ነው ይህንን ነገር ሊያሳካ የሚችለው። የሲቪል ማህበራት ይህንን በመስራት ረገድ ታሪካዊ ሚና መጫወት አለባቸው ብዬ አምናለሁ። የብሔር ክፍፍል በሚመለከት ይሄ ነው። ሁለተኛው አምባገነን ስርዓትን በመገርሰስና ዲሞክራሲያዊ ስርዓትን በማሳካት ረገድ አሁንም የሲቪል ማህበራት የማይተካ ሚና ይጫወታሉ ብዬ አስባለሁ። ኢትዮጵያ ውስጥ ዲሞክራሲያዊ ሽግግር ሲኮላሽ የቆየው ከብዙ ምክንያቶች ውስጥ ሁለት መዋቅራዊ ምክንያቶች አሉት። እኔ የደረስኩበት ድምዳሜ ይሄ ነው። አንደኛው የኢትዮጵያን ሀገረ መንግስት ሊገዳደር የሚችል ጠንካራ የተደራጀ ኃይል እስካሁን ድረስ በታሪካችን እምብዛም አልነበረም። ከንጉሱ ጊዜ ጀምሮ በደርግም ጊዜ በኢህአዴግም ጊዜ ሀገረ መንግስቱ ሄጀሞኒክ የልዕልናው የተጠበቀ ሆኖ ነው የቆየው። ይሄ የመሬት ስሪቱ ጋር ተገናኝቶ በርካታ ምክንያቶች አሉት። በዛ መንገድ ነው የቀጠለው። አንድ መንግስት ሲመጣ የተረከበውን የፈረጠመ የጭቆና መረብ የበለጠ አፈርጥሞ ነበር ሲቀጥል የቆየው። ስለዚህ የተለያዩ ከማህበረሰብ ሊወጡ የሚችሉ ኃይሎች እየመነመኑ እየከሰሙ ነበር ሄዱት። አንዳንድ ጊዜ ሀገረ መንግስቱን የሚገዳደሩ ኃይሎች ብቅ ያሉበት ክስተት ነበር። ለምሳሌ በደርግ ጊዜ የተለያዩ ንዑስ ብሔርተኞች ተነስተው ነበር። ነገር ግን ግድድሩ ለዲሞክራሲያዊ ሽግግር የሚመች አይነት አልነበረም። በፍልሚያ ላይ የተመሰረተ ጦርነት ላይ የተመሰረተ ስለሆነ የሲቪል ማህበራትን እያወደመ፣ ገበያዎችን እያወደመ፣ የተማረውን ማህበረሰብ እያወደመ ነበር ሄደው። ከዚህ አጭር ሀሳብ የምንወስደው ነገር ኢትዮጵያ ውስጥ የዴሞክራሲያዊ ሽግግር የተኮላሸው አንደኛ በአብዛኛው ተገዳዳሪ ኃይል ጠንክሮ ስላልወጣ ነው። የወጣ ጊዜ ደግሞ ግድድሩ ጤናማ ስላልነበረ ነው። የሲቪል ማህበራት እነዚህን ሁለት ችግሮች በመቅረፍ ቁልፍ ሚና ይጫወታሉ። አንደኛ ነገር ተገዳዳሪ ኃይል ሆኖ በመውጣት መንግስት ሰዎች ላይ ግለሰቦች ላይ ያለውን የቁጥጥር ኃይል እንዲመነምን ያስችላሉ። ኮንቴንዲንግ ፎርስ ሆኖ ይወጣሉ። ኮንቴንዲንግ የሆነ ማህበራዊ ኃይል ሶሻል ፓወር የተደራጀ ኃይል ሆኖ በመውጣት የመንግስትን ኃይል ባላንስ ማድረግ ይችላሉ። ይህ ትልቅ ቁልፍ ሚና ነው። ሁለተኛ ነገር ደግሞ የሲቪል ማህበራት ሰላማዊ ስለሆኑ በባህሪያቸው ግድድራቸው ጤናማ ይሆናል። በመሆኑም ዴሞክራሲያዊ ሽግግርን ለማሳካት ቁልፍ ሚና ይጫወታሉ ማለት ነው። ስለዚህ የዴሞክራሲያዊ ባህልና ስርዓት እንዲመጣ የሲቪል ማህበራት አሁንም የማይተካ ሚና ይጫወታሉ ብዬ አስባለሁ። በመጨረሻ ድህነትን በመቅረፍ ረገድ አሁንም ብዙ ሚና መጫወት ይችላሉ የሲቪል ማህበራት። ይሄ እንግዲህ የማህበረሰብ ልማት ኮሚኒቲ ዴቨሎፕመንትን በማሳካት ረገድ የሚጫወቱት ሚና ከፍተኛ ነው። ከዚህ ጋር ተያይዞ ተዘዋዋሪ በሆነ መንገድ ክህሎትን በማሳደግ ስኪልስ ዴቨሎፕመንትን በማሳደግ ሰዎች ራሳቸውን የሚያበቁበትን ብቃት እንዲያገኙ በማስቻል የደህንነትን የመንሰራፋት ኃይሉን ለመቀነስ ለመቆጣጠር ይችላሉ። ከዛም በተጨማሪ ደግሞ በቀጥታ እፎይታን በመስጠት ሪሊፍ ስራዎች ላይ በመሰማራት ደህንነት ሊፈጥር የሚችለውን የብሶት መጠን በተወሰነ መንገድ ለማርገብም ትልቅ ሚና ይጫወታሉ ብዬ አስባለሁ። ስለዚህ የብሔር ክፍፍልን በማጥበብ ተጨማሪ አጀንዳዎችን በማምጣት አምባገነናዊ ስርዓትን በመገርሰስና ዴሞክራሲያዊ ሽግግርን እውን በማድረግ በተጨማሪም ደግሞ የተንሰራፋ ድህነትን ደግሞ በማጥበብና በመቀነስ የሲቪል ማህበራት ኢትዮጵያ ውስጥ ሰላማዊ የሆነ የተረጋጋ የፖለቲካና የማህበራዊ አውድ እንዲፈጠር ብዙ አበርክቶ ይኖራቸው ይገባልም ይችላልም ብዬ አምናለሁኝ።
በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተሳታፊዎች በቀጣይ አቅጣጫዎች ላይ የጋራ አቋም በመያዝ ነው ውይይታቸውን ያጠናቀቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚሉ
አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች፣ ቀደም ሲል ከባህር ዳር እየተጠናቀረ የነበረው ዘገባ ደርሶናል፣ አሁን እናቀርባለን። በምስራቅ ጎጃም ዞን ሞጣ ከተማ በሃይማኖት ተቋማት ላይ በተፈጸሙ ጥቃቶች የተጠረጠሩ አምስት ሰዎች በቁጥጥር ስር መዋላቸውን የአማራ ብሔራዊ ክልላዊ መንግስት አስታውቋል። ቁጥራቸው 3-4 በሚል እየተገለጸ ያለ መስጊዶች መቃጠላቸውንም ከአማራ ክልል መንግስት እንደዚሁም ከክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ ከሚገኘው ቅዱስ ጊዮርጊስ ደብር ላይ የሚገኘውን ቅዱስ ጊዮርጊስ ደብር ለማቃጠል የተደረገ ሙከራን ተከትሎ የተሰራጨ መረጃ መሆኑንም የክልሉ መንግስት አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አውግዘዋል። እንዲህ አይነት አድራጎቶችን ተጠያቂዎች ወደ ሕግ ፊት እንዲቀርቡም ጠይቀዋል። ሪፖርተራችን አስቴር ምስጋናው ያጠናቀረችው ዘገባ ዝርዝሩን ይዟል፣ ቀጥሎ ይቀርባል።
በአማራ ክልል ምስራቅ ጎጃም ዞን ሞጣ ከተማ በእምነት ተቋማት ላይ ጥቃት የደረሰው በትላንትናው ዕለት ነው። ይህንን አስመልክቶ መግለጫ የሰጡት የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌትነት ይርሳው የክስተት መነሻ በከተማው በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ላይ የደረሰ ቃጠሎ መሆኑን አብራርተዋል።
በትላንትናው ዕለት በሞጣ ከተማ በከተማው ውስጥ የጊዮርጊስ ቤተ ክርስቲያን የማቃጠል ሙከራ ነው የተደረገው። ይህ ተግባር በማህበረሰቡ፣ በምዕመናኑ፣ በጸጥታ ኃይሉና በተለያዩ የህብረተሰብ ክፍሎች የተቀናጀ ጥረት ወዲያውኑ ርብርብ የጊዮርጊስ ቤተ ክርስቲያን ሙሉ በሙሉ ቃጠሎ ሳይደርስበት ሙከራ እንደተደረገ ሙከራውን ማክሸፍ ከተቻለ በኋላ የሃይማኖት አባቶችና በስፍራው የተገኙ የሀገር ሽማግሌዎች በስፍራው ተገኝቶ የተደረገውን ሙከራ ላከሸፈው ታዳሚ ምርቃት ሰጥተው ወደየ ቤቱ እንዲሄድ ከተሸኘ በኋላ
በቃል አቀባዩ በተገለጸው መረጃ ላይ በከተማው የሚገኙ የእስልምና መሪዎችንና የከተማውን አስተዳደር እንዲሁም ሌሎች ነዋሪዎችን አስተያየት ለማካተት ያደረግኩት ጥረት ለጊዜው አልተሳካም። ቃል አቀባዩ አክለው እንዳሉት ግን ከመስጊዶቹ በተጨማሪ በንግድ ቤቶችና መሰል ተቋማት ላይ ጥቃት ደርሷል።
ወዲያውኑ ጉዳዩ ሌላ ቅርጽ እንዲይዝ በማድረግ ቁጥራቸው ቀላል የማይባሉ ግለሰቦች መስጊዶችን ወደ ማጥቃት ነው የሄዱት። በዚህም በሶስት መስጊዶች ላይ ጉዳት ደርሷል። አጋጣሚውን በመጠቀምም ስርዓት አልበኛ የሆኑ ቡድኖች ሱቆችን ወደ መዝረፍ፣ ወደ ማቃጠል ነው የሄዱት። በዚህም በርካታ ንብረት ወድሟል። በሰዎች ላይ ቀላልና ከባድ አደጋዎች ደርሰዋል። ሕይወትን በማጣት ሊገለጽ የሚችል የደረሰ ጉዳት የለም። አምስት ግለሰቦች በተጠርጣሪነት በቁጥጥር ስር ውለው ምርመራ እየተጣራባቸው ነው የሚገኙት። ሌሎችንም ተጠርጣሪዎች በመለየት ክትትል እየተደረገባቸው እና በሕግ ጥላ ስር ለማዋል እንቅስቃሴዎች ተጀምረዋል። በአሁኑ ሰዓት የክልሉ ልዩ ኃይል፣ አድማ ብተና፣ መደበኛ ፖሊስ፣ ምንሻውና ሌላው የጸጥታ አካላት አካባቢውን ተቆጣጥረውት ነው የሚገኙት።
የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት የሰጠው መረጃ የተቃጠሉት መስጊዶች ቁጥር 4 መሆኑን ያመለክታል። የምክር ቤቱ ፕሬዚዳንት ሼህ ሰይድ አህመድ ለክልሉ ቴሌቪዥን እንደገለጹት የተፈጸመው ጥቃት በቀላሉ የማይታይና በከፍተኛ ሁኔታ ሊወገዝ የሚገባ ነው ብለዋል።
ይህ የተፈጸመው ድርጊት እንደ አማራ ክልል እስልምና ጉዳዮች በከፍተኛ ሁኔታ ያሳዘነን ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር ተያይዞም እንዲህ አይነት ኢትዮጵያዊነት ባህላችን ያፈነገጠ ተግባር ሲፈጸም በእርግጥ ሁሉም የህብረተሰብ ክፍል እንደሚያወግዘው እርግጠኞች ነን። በእኛ በኩልም ይህ ድርጊት የተወገዘ ተግባር ነው። መንግስት ይህን ጥፋት በፈጸሙ ኃይሎች ላይ አፋጣኝ እርምጃ እንዲወስድም እንጠይቃለን። ደግሞ መንግስትም ለሁሉም ቤተ እምነቶች ማለት ነው አስፈላጊውን ጥበቃ እንዲያደርግ ማሳሰብ እንወዳለን።
የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ዛሬ የሰጡት መግለጫ ድርጊቱ በድንገት እንደተፈጸመ ቢጠቁሙም የተለዩ ሌሎች መረጃዎችም እየወጡ ነው። እነዚህ መረጃዎች እንደሚያሳዩት እንደዚህ አይነት ችግሮች ሊኖሩ እንደሚችሉ የሚገልጽ ደብዳቤ ለአካባቢው አስተዳደር ተጽፏል። ለክልሉ መንግስት አንዳንድ መስሪያ ቤቶችም ግልባጭ ተደርጓል። ለምን ቀድሞ እርምጃ መውሰድ እንዳልተቻለ በአሜሪካ ድምጽ የተጠየቁት የክልሉ መንግስት ቃል አቀባይ ቀጥተኛ ምላሽ ከመስጠት ተቆጥበዋል።
በመጣና በአካባቢው ብቻ ሳይሆን አሁን በተለያዩ አካባቢዎች ህዝቦችን እርስ በርስ ለማጋጨት የሚደረጉ የሚታወቁ በርካታ ሙከራዎችና ፈተናዎች እንዳሉብን ይታወቃል። በርካታ ፈተናዎች አሉ። ቀደም ብዬ እንደገለጽኩት ህዝብን ከህዝብ ጋር በማጋጨት ትርፍ እናገኝበታለን ብለው በሚያስቡባቸው የተለያዩ ቀዳዳዎች ሁሉ እኩይ ዓላማቸውን ለማስፈጸም የሚንቀሳቀሱ ኃይሎች እንዳሉ ይታወቃል። በልዩ ልዩ መልኩ የሚንቀሳቀሱ አካላትን የክልላችን የጸጥታና የደህንነት መዋቅር እየተከታተለ በርካታ ችግሮችን ቀድሞ ከመከሰታቸው ጃዎችንም እየተከታተለ እንዲሁም ህዝባችን ለሌላ ጥቃት ለከፋ ጥቃት እንዳይዳረግ ከፍተኛ ስራዎች እየተሰሩ ነው ያሉት። እነዚህ አሁን ትናንት መውጣ የተደረገው ነገርም በዚህ መልኩ እዛ ማህበረሰብ ላይ እንዲህ አይነት ችግር ይከሰታል ተብሎ በመንግስት ደረጃ የሚታሰብ አልነበረም። ለዚህ የሚያደርስም ችግር የለም አልነበረም። ነገር ግን ይህንን ጉዳት በከፋ ደረጃ እንዳይሄድ ከዛም በላይ ከደረሰው ጉዳትም በላይ እንዳይሄድ እጅግ ቁጥሩ ቀላል የማይባል የመውጣ ህዝብ ችግሩ ወደ ከፋ ደረጃ እንዳይደርስም ከጸጥታ አካላት ጋር በመሆን የሀገር ሽማግሌዎችም ከፍተኛ ርብርብም አድርገዋል። ችግሩ ከተከሰተ በኋላ ዞሮ ዞሮ አጥፊዎች አሁን እነከሌ ናቸው እነከሌ ነው ብሎ ለመግለጽ ጊዜው አይደለም። ምርመራውን የያዙት አካላት ለህዝቡ ይፋ እንዲያደርጉ እናደርጋለን።
ደባልቂ ለመንግስት መገናኛ ብዙሀን ሲናገሩ ችግሩ ሊፈጠር እንደሚችል የሚገልጽ ደብዳቤ እንዳልደረሳቸው ነው ያስረዱት።
ለእኛ ለጸጥታ ኃይል የደረሰ ነገር የለም። የደረሰው ነገር ከዚህ በፊት የደረሰው በውስጣቸው በሙስሊም ማህበረሰብ ውስጥ ማለት በተለይ በአመራሮቹ አካባቢ ላይ የተከሰቱ አንዳንድ ችግሮች እንደነበሩ በወቅቱ ታውቀዋል። በወቅቱም ደግሞ በራሳቸውም ሌላም አካል ሆኖ ሁኔታዎቹ እንዲበርዱ ተደርጓል። ማለት የተፈጠሩ እርስ በርስ የነበሩ ግጭቶች ስለነበሩ እነሱ ግጭቶች እንዲፈቱ ተደርጓል እንጂ በተለየ መንገድ ይሄ ችግር ይደርሳል የሚል ለፖሊስም ሌላ መንገድ ለእኛም እስከ ክልል ባለውም ለዞኖችም ይሄ መረጃ አልደረሰም በወቅቱ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፌስቡክ ገጻቸው ባሰፈሩት ጽሁፍ የተፈጸመውን ድርጊት አውግዘዋል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የአማራ ዲሞክራሲያዊ ንቅናቄ አብን በመግለጫቸው ድርጊቱን አውግዘዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ለዜናው መለሳለሁኝ። ቀሪውን ዝግጅት እንዲያስተዋውቅ ወደ አሉላ ላስተላልፋችሁ።
አድማጮች፣ የፕሮግራሙ ተከታታዮች፣ በየሳምንቱ በዚህ ሰዓት በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የሙዚቃ ስልቶች የሚመረጡበት በደሳለኝ መኮንን የሚዘጋጀው የሙዚቃ ቃና ነው። ሰዓቱ የሙዚቃ ቃና።
ሰዎች በያላችሁበት የክብር ሰላምታ ከስቱዲዮ 14 ይድረሳችሁ። እለቱን በድጋሚ ለማስታወስ በአዲስ አበባ አቆጣጠር ታህሳስ 11 2012 ሲሆን በዋሽንግተን ዲሲ ደግሞ ታህሳስ 21 2019 ዓመተ ምህረት ላይ እንገኛለን። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል አንድ ሁለቱን ብንመለከት በ1991 11 የሚሆኑ የቀድሞ የሶቪየት ህብረት አገሮች ሶቪየት ህብረት በመፍረሷ የራሳቸውን ነጻነት አወጁ። በ1990 95 የቤተልሔም ከተማ በእስራኤል መስተዳደሯ ቀርቶ በፍልስጤም እንድትስተዳደር ተይበር የነበረ ፓናም ቦይንግ 747 አይሮፕላን ሎከቢ ስኮትላንድ አሸባሪዎች ባጠመዱት ቦምብ ፈንድቶ የ270 ሰዎችን ሕይወት ቀጥፏል። እንግዲህ እነዚህ ሲሆኑ የዛሬቷ ቀን በታሪኩ ያስመዘገበቻቸው ዋና ዋና አበይት ክንውሎች። በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሰዎች መካከል ደግሞ ስሟ አፐር ቦልታ፣ በአሁኗ ስሟ ደግሞ ቡርኪና ፋሶ ተብላ የምትጠራው አገር ፕሬዚዳንት የነበሩት ቶማስ ሳንካራ ዛሬ 70ኛ ዓመታቸውን ያከብሩ ነበር። ቶማስ ሳንካራ ገና የ37 ዓመት ወጣት እያሉ ነበር የተገደሉት። የተከበራቸው ሙዚቃ ቀን አድማጮች፣ በቀጥታ ለዛሬ ስቱዲዮ ይዣቸው ወደ ገባሁት የተመረጡ ዜማዎች ልውሰዳችሁና እያደመጣችሁት ያላችሁት ዜማ ዋ touch of your hand makes my pulse react, that it's only the thrill of boy meeting girl opposites attract. It's physical, you must try to ignore that it means more than የምሽት ፕሮግራማችንን የጀመርነው What Love Got to Do With It በተሰኘው የቲና ተርነር ዜማ ነበር። እንደ አውሮፓውያን አቆጣጠር በ1984 ዓ ም ከዛሬ 35 ዓመት በፊት መሆኑ ነው። ቲና ፕራይቬት ዳንሰር በተሰኘው አምስተኛው የስቱዲዮ አልበማ ውስጥ የተካተተ ዜማ ነበር። ይህ ዜማ ሮሊንግ ስቶን መጽሔት 500 ተወዳጅ ዜማዎች ብሎ ከመዘገባቸው ዜማዎች ውስጥ ይካተታል። የ12 ጊዜ ግራሚ ተሸላሚ የሆነችው እና ከ200 ሚሊየን በላይ ቅጂ የሸጠችው ቲና ተርነር ባለፈው የህዳር ወር 80ኛ ዓመት ልደቷን አክብራለች። ቲና 80ኛ ዓመት የልደት ቀኗን በማስመልከት ለአድናቂዎቿ ባስተላለፈችው መልእክት አዎ 80ኛ ዓመቴን ያስኩኝ የተለያዩ ህመሞች ቢያጠቁኝም በአሁኑ ሰዓት በጤንነትና በጥሩ ሁኔታ ላይ እገኛለሁ። የ80 ዓመት የእድሜ ባለጸጋ በመሆኔም ደስተኛ ነኝ ብላለች። ቢያንሴ፣ ሼር፣ ሚሲ ኤሊየት እና ሌሎችም በርካታ ሙዚቀኞች ለቲና 80ኛ ዓመት ልደት ለድምፃዊቷ ያላቸውን ልዩ አክብሮት ከገለጹ በኋላ ቀሪውን ህይወቷን በጤንነት እንድትኖር ተመኝተውላታል። የተከበራችሁ አድማጮች እስቲ ከዚች ተደናቂ ሙዚቀኛ አንድ ዜማ አብረን እናድምጥ። የዜማው ርዕስ ፕራይቬት ዳንሰር።
Well, the men come in these places, and the men are all the same. You don't look at their faces, and you don't ask their names. You don't think of them as human. You don't think of them at all. You keep your mind on the money, keeping your eyes on the wall. I'm your private dancer, a dancer for money. Do what you want me to do. I'm your private dancer, a dancer for money. And any old music will do. I wanna make $1 million. I wanna live out by the sea. Have a husband and some children. Yeah, I guess I want a family. All the men come in these places, and the men are all the same. You don't look at their faces, and you don't ask their name. I'm your private dancer, a dancer for money. I'll do what you want me. Your private dancer, a dancer for money, and any old music will do.
የግልህ ደናሽ ነኝ ለገንዘብ የምደንስ። ሚሊየን ዶላር ከያዝኩ በኋላ ትዳር መስርቼ ልጆች ወልጄ ጥሩ ቤት ገዝቼ በውሃ ዳር መኖር ፈልጋለሁ ፕራይቬት ዳንሰር እያለች የተጫወተችልን ቲና ተርነር ነበረች። ቲና ባለፈው ህዳር 26 80ኛ ዓመት ልደቷን አክብራለች። የተከበራቸው ሙዚቃ ቀን አድማጮች፣ የፊታችን ሮብ እዚህ ዩናይትድ ስቴትስ የገና በዓል ይከበራል። በዓሉን በማስመልከት ህዝቡ ሽር ጉድ እያለ ነው ለሰው የገና ስጦታ ለመግዛት። ዛሬና ነገ ሱቆች በህዝብ ይጨናነቃሉ። እስቲ በመቀጠል በዓሉን በማስመልከት ኦል አይ ዋንት ክሪስማስ ኢዝ ዩ የተሰኘውን የመሪያ ኬሪን ዜማ እናድምጥ። All I Want Christmas is You የተሰኘውን የመሪያ ኬሪን ዜማ ነበር ያድምጥ ነው። ይህ ሳምንት ለመሪያ ኬሪ ልዩ ሳምንት ነው፣ ምክንያቱም ቀደም ብላችሁ የሰማችሁት ዜማ ከ25 ዓመታት በኋላ በዚህ ሳምንት የአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዞላታል። የቢልቦርድ ሰንጠረዥን ካነሳው አይቀር የሁለተኛና የሶስተኛ ደረጃ የያዙትን ዜማዎች እግረ መንገድን ልንገራችሁ። Let it go. ይህ ለቅምሻ ያደመጣችሁ ሰርክልስ የተሰኘው የፖስት ማሎን ዜማ የሁለተኝነትን ደረጃ ሲይዝ፣ የሶስተኝነትን ደረጃ የያዘው ደግሞ
holiday. Everyone dancing merrily in the new old-fashioned way.
Rockin' Around the Christmas Tree የተሰኘው የብሬንዳሊ ዜማ የሶስተኝነትን ደረጃ ይዟል። ወደ ሳምንቱ የአልበም ሽያጭ ገባ ብለን ደግሞ በዚህ ሳምንት በሽያጭ ከአንደኛ እስከ ሶስተኛ ያሉትን ብንመለከት Please Excuse Me for Being Antisocial የተሰኘው የራዲ ሪቺ አልበም 101,000 ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ የያዘ ሲሆን Who የተሰኘው The Who አልበም 89,000 ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን Romance የተሰኘው የካሚላ ካቬሎ አልበም 86,000 ቅጅን በመሸጥ የሶስተኝነትን ደረጃ ይዞላታል። እስቲ ከዚሁ የሶስተኝነትን ደረጃ ከያዘው ከካሚላ ካቬሎ አልበም ውስጥ ሲኖሪታ የተሰኘውን ዜማዋን እናደምጥ። ሮማንስ ከተሰኘው ከካሚላ ካቬሎ ሁለተኛ የስቱዲዮ አልበም ውስጥ ሲኞሪታ የተሰኘውን ዜማዋን ነበር ያደመጥነው። አብሯት የተጫወተው ሸዋን መንደስ ነበር። የኪዩባን አሜሪካን ተወላጅ የሆነችው የ2 ዓመቷ ካሚላ ካቬሎ ይህንን ሮማንስ ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ያወጣችው ይህ የያዝነው የታህሳስ ወር መጀመሪያ አካባቢ ሲሆን አልበሙ በጥሩ ሁኔታ እየተሸጠላት ይገኛል። ይኸው በቢልቦርድ ሰንጠረዥም ላይ ከ200ዎቹ አልበሞች መካከል የሶስተኝነትን ደረጃ ይዞላታል በሽያጭ። ቀጥለን የምናደምጠው የሊዊስ ካፓልዲን ዜማ ይሆናል። የዜማው ርዕስ Someone You Loved የተሰኘ ነው።
I'm going on doing this time, I feel there's no one to save me. this all or nothing really got away, you're driving me crazy. I need somebody to hear, somebody to know, somebody to have, somebody to hold. It's easy to say, but it's never the same. I guess I kinda like the way you numbed all the pain. Now the day bleeds into nightfall, and you're not here to get me through it all. I let my guard down, and then you pulled the rug. I was getting kinda used to being someone you loved. I'm going under in this time, I fear there's no one to turn to. This all or nothing way of loving, gonna be sleeping without you. Now I need somebody to know, somebody to hear, somebody to have, just to know how it feels. It's easy to say, but it's never the same. I guess I kinda like the way you help me escape. Now the day bleeds into nightfall, and you're not here to get me through it all. I let my guard down, and then you pulled the rug. I was getting kinda used to being someone you loved. And I tend to close my eyes when it hurts. Sometimes I fall into your arms. I'll be safe in your soul till I go back around. For now the day bleeds into nightfall, and you're not here to get me through. And then you pull the rug. I was getting kinda used to being someone you love. But now the day bleeds into nightfall, and you're not here to get me through it all. I let my guard down, and then you pull the rug. I was getting kinda used to being someone you love. To let my guard down, and then you pull the rug. I was getting kinda used to being someone you love.
አሪፍ ዜማ ነበር። ሰሞን ዩ ላቭድ የተሰኘውን የሉዊስ ከባልዲን ዜማ ነበር ያደመጥነው። ሉዊስ ከባልዲ የስኮትላንድ ድምጻዊ ሲሆን የመጀመሪያ አልበሙን ባለፈው የግንቦት ወር ነው ያወጣው። ቀደም ብለን ያደመጥነው ሰሞን ዩ ላቭድ የተሰኘው ዜማው በእንግሊዝ የሙዚቃ ሰንጠረዥ ላይ የበላይነትን የያዘ ሲሆን፣ እዚህ ዩናይትድ ደግሞ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የአራተኝነትን ደረጃ ይዞለታል። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። መጪውን የአውሮፓ የገና በዓል ለምታከብሩ አድማጮቻችን በሙሉ በቅድሚያ ሜሪ ክሪስመስ እያልኩኝ ሃፒ ክሪስመስ እያለች ሰሊን ዲዮን በምትጫወተው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። And so this is Christmas. I hope you have fun. The near and the dear one.
አመሰግናለሁ ደሳለኝ። ላንተም ለሲሊን ዳዮንም ለአድማጮቻችን ሁሉ መልካም ገና ሜሪ ክሪስማስ ነው። በምስራቅ ጎጃም ሞጣ ከተማ ውስጥ በሃይማኖት ተቋማት ላይ በተፈጸሙ ጥቃቶች የተጠረጠሩ 5 ሰዎች በቁጥጥር ስር ውለዋል። ቁጥራቸው 3 እና 4 በሚል እየተገለጸ ያለ መስጊዶች መቃጠላቸውን ከአማራ ክልል እንዲሁም ከክልሉ እስልምና ጉዳዮች ጠቅላይ ምክር ቤት የወጡ መረጃዎች አመልክተዋል። የክስተቱ መነሻ ከተማይቱ ውስጥ የሚገኘውን ቅዱስ ጊዮርጊስ ደብርን ለማቃጠል የተደረገ ሙከራ መሆኑንም የክልሉ መንግስት አስታውቋል። ዝግጅታችን ለምሽቱ በዚሁ ተጠናቀቀ። ክቡራትና ክቡራን ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደን ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ለአሁኑ በእኔ በኩል ሰላም፣ ደህና አደሩ።
እዚ ራዲዮ ድምፂ ኣሜሪካ እዩ ካብ 4 ክሳብ 4